በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ላይ ነው ነገራችንን ያቆምነው? ስለ አብርሃም የሎጥን አላወራን? አውርተናል። ሳራናና
ሚስቱም የጨዋን እንደሆነ የጨዋን እንደሆነችበት ምክንያቶችን
ተረጎም አይደል? አዎ። ከዛ ሲወጡ የጨዋን እንደሆነች ከዛ እንዲያ አስክረው አላልም። ስለዚህ ሎጥ ላይን የምታምር ምድር መምረጡ፣ በውስጧም ክፎች የሞሉባትን ምድር መምረጡ መጨረሻ ላይ በውጤቱ ምኑን አሳጣው ብለናል? ሁሉን ነገር አይደል? ሀብቱን አጥቷል፣ ሚስቱን አጥቷል፣ ህይወቱንም አጥቷል። ክርስትና ማን ነው? ከእግዚአብሔር ጋር የሚኖረውን ህይወቱን አጥቷል አይደል? ከገዛ ልጆቹ መውለድ ማለት ምን እንደሚያመጣ ተመልከቱ። ከዚህ በኋላ በምድር ላይ ታላቅ ራብ ሆነ። በዛ በራብ ምክንያት አብርሃምና ሚስቱ ሳራ ወደ ጌራራው ንጉስ ወደ አቤሜሌክ ተሰደዱ። በዚህ ምድር ላይ የሚኖሩ ክፉ ነገሮች ሁሉ አንዳንድ ጊዜ ለሀጣን የሚመጡትም ለጻድቃን ይተርፋሉ። በዚህ ምድር ላይ የሚወርዱ በረከቶችም አንዳንድ ጊዜ ለጻድቃን የወረዱት ለነማን ጭምር ይሆናሉ? ለሀጣን። ይሄ መቼም ምሳሌ ያስፈልገው ማለት እኔና እናንተ ፀሐይ ይወጣልናል አይደል? ዝናብም ይዘንብልናል፣ ምድርም የዘራንባትን ታበቅላለች። የእኛ ቅድስና ነው አይደለም? እግዚአብሔር ለወዳጆቹ ሲል ማቴዎስ 5 ላይ እንደምታዩት እግዚአብሔር ለሀጣንም ለጻድቃንም ፀሐይን ያወጣላቸዋል ዝናብም ያዘንብላቸዋል ብሎ ነው እግዚአብሔር የነገረ። ስለዚህ ሀጥም ይሁን ክፉ፣ የምትወደው ይሁን የማትወደው፣ ልብ በሉ እዚህ ላይ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ነው የተባለ። ስለዚህ የምንወደውም ሰው ይሁን የማንወደው፣ ከልብ የሚቀርበንም ይሁን በሽንገላ የሚቀርበን፣ በየትኛውም አይነት ሁኔታ ውስጥ ብንሆን ለጠላቶቻችንም ለወዳጆቻችንም መልካም ነገርን እኩል እናደርጋለን። ወዳጃችን ቢራብ እናበለዋለን፣ ጠላታችንም ቢራብ እናበለዋለን። በጎሳ ባይመስልም፣ በሀገር ባይመስልም፣ በሃይማኖት ባይመስልም አልተጠየቅም። ያ ሰው በሃይማኖት ባይመስለንም የስላሴ ፍጡር በእግዚአብሔር አምሳል የተፈጠረ እኛ እንደሚርበን ወይም ክርስቲያን ነው የሚለው እንደሚራበው የትኛውም ይርበዋል። በሃይማኖት የማይመስለንም ይርበዋል። መልካሙ ሰው እንደሚርበው ክፉም ሰው ይርበዋል። መልካም ነገር ላይ ልዩነት ማድረግ አልተፈቀደም በክርስትና። ለዚህ ነው እግዚአብሔር ለሀጣንም ለጻድቃንም ፀሐይን ያወጣል ዝናብን ያዘንባል አለና ክርስቶስ። ከዛ ምን አለ? የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ይሄ የፍጽምና ህግ ነው። ማቴዎስ 5 ላይ የተቀመጡት ህጎች የፍጹምነት ህግ ነው። እነዚህን ነገሮች ጠንቅቀን መፈጸም ከቻልን ደረጃችን የተወሰነ ምን ሆኗል ማለት ነው? የተወሰነች ደረጃችን ከፍ ብላለች። ጠንቅቀን ግን ስንሰማቸው ከባድ ነው አይደል? በወንድሙ ላይ በከንቱ የተቆጣ ፍርድ ይገባዋል ይላል። ምን ያህል በወንድሞቻችን ላይ በከንቱ እንደምንቆጣ እናውቃለን። ወደ ሴት ያየ የተመኛት በዚያን ጊዜ በልቡ አመነዘረ። ይሄንን በደንብ በጥልቀት ለሚያስብ ሰው የትኛውም ደፋር ሌላውን ሰው ላይ መፍረድ አይችልም። እከሌ አመንዝራ ነው፣ እከሌ ሀጠ ነው ብሎ መፍረድ ይችላል? አይችልም። መጀመሪያ ራሱ ከኃጢአት መች ተፈወሰ? መጀመሪያ ሌሎች ሰዎችን ሊተች የሚችልበት ሌሎች ሰዎችን ይሄ ጉድለት አለባቸው ብሎ ሊናገር የሚችልበት ቅድስና ላይ አልደረሰ። በነገራችን ላይ እዛ ቅድስና ላይ ሲደርሱ ራሳቸውን እንደ ተራ ሀጤ ይቆጥራሉ እንጂ ማንንም ላይ ጣታቸውን አይቀስሙ። የክርስቶስ ቃል ይህንን ነው የሚያጸናው አይደል? እነዚህ ህገ ፍጽምና የምንላቸው ናቸው። የተናገረውን ግን ፈጽሞታል አይደል? ክርስቶስ አትፍረዱ እንዳይፈረድባችሁ ብሎ ተናገረ፣ አስተማረ። ካስተማረ በኋላ በተግባር እኮ አሳያል። በዝሙት የተያዘችዋን አምጥተው ሊወግሯት ሲሉ አንድ ጥያቄ ነው የጠየቀው፣ ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ ይጣልባል። በቃ ከእናንተ መካከል ኃጢአት ሁሉ ህሊናው እየወቀሰው የያዘውን ድንጋይ እየጣለ እየጣለ ተመልሶ ሄደ። ህሊናቸው ወቀሳቸው ነው የሚለው። ለነገሩ በአንድ መልኩ ሳስበው የዛን ጊዜ የነበሩት ፈሪሳውያን ደጋጎች ናቸው። ቢያንስ ምናቸው ወቅሳቸዋል? ህሊናቸው። ዛሬ ግን እንዲህ አይነት ፍርድ አሁን ቢወጣ ከእግዚአብሔር ማን ነው እንደና ወቅሶ ተዷላ የሚመለስ? ራሱን ንጹህ ነው ብሎ ወንድሙን ሲከስ ይገኛል እንጂ እህቱን ሲከስ ይገኛል? የለም የለም አስቸጋሪ። እነዚህ ማቴዎስ 5 ላይ የምታዩዋቸው የፍጹምነት ህግ ነው። የፍጹምነት የሚሰድቧችሁን እ? መርቁ አይደል ነው? የሚረግሟችሁን መርቁ። ለሚያሳድዷችሁ ሰዎች ጸልዩላችሁ። ጠላቶቻችሁን ውደዱ። አራፍነት በቃ። ወዳጆቻችሁን ብትወዱማ ምን ይረባል? ይሄንንማ አህዛብ ሁሉ ያደርጉታል ነው እኮ ያለው። አህዛብ ክፉም የሚባሉትም ሰዎች ወዳጆቻቸውን አይጠሉም። እኛ መብለጣችንና የፍጹምነት ህግ ላይ መድረሳችን የሚታወቀው ጠላት ለሚባለው ምን ስናደርግ ነው? መልካም ኢትዮጵያ ያለ ይሄ ታይቷል። በጣሊያን ጦርነት ጊዜ ጣሊያኖች ሊወሩ ነው አገር የመጡት አይደል? በኋላ በክፉ ሁኔታ ተመቱ፣ ተሸነፉ። መሃት ቁስለኛ መሃት ምርኮኛ ነበር። እነቴ ጌታይቱ በቁስለኛው በምርኮኛው መካከል እየተመላለሱ እኩል ያክቡ እኩል ውሃ ያጠጡ የነበረው የጣሊያንን ወታደር ጭምር። እናቶቻ ያ ወንጌል አልተሰበከበትም ይባል ነበር አንድ ያዘመን አይደል? እኛም እኮ አሁን ዲስኩር ነው እናነሳው። ካንደ ከ15 አመት ከ10 አመት ወዲህ ነው ወንጌል ኢትዮጵያ ላይ ተሰበከው እንላለኛ መናፍቃኑን ቋንቋ ይዘን ወንጌልን በተግባር የሰበኩ ግን የቀደሙ አባቶቻችን የነሱን ህይወት ተመልከቱ። አሁን ዛሬ ለጠላቱ ሀሚ ያጠጣ የወገኑን ወታደር የሚያከመውን ያህል የጠላቱን ወታደር ቁስል የሚያጠብ እና ምንድነው ይሄ የጦርነት ህግ ምናምን እንዲህ የሚባሉት ነገሮች ሳይወጡ ኢትዮጵያውያን በወንጌል ህግ አክብረውት ነው እና አንዳንድ ጊዜ እንዳልኳችሁ እነዚህ ህገ ፍጽምና የሚያሳዩት ለጻድቃን የሚወርደው ለሃጣን የሚተርፍ ይችላል። ለሃጣን የሚመጣው ማለት አንዳንድ ጊዜ ለምኖች ይተርፋል ለጻድቃን ይተርፋል። ሰዶምና ገሞራ ለሃጣን የወረደ እሳት ነው አይደለም? ሎጥንም ግን ጎርቶታል። ህይወቱ ቢተርፍም ምኑን አጥቷል? ሚስቱን አጥቷል፣ ንብረቱን አጥቷል። በኋላ ደግሞ ህይወቱ ተመሰቃቅሎበታል። ግን እግዚአብሔር እዚህ ላይ ተመልከቱ፣ ስለ ሀብታችን ግድ የለው። የፈለገ ሀብት በሰዶም ቢወድም ሎጥን ብቻ ይዛችሁ ትውጡ ነው ያለው። እኛ ስለ ሀብታችን ነው የምንጨነቀው አይደል? ሰው ስለ ነፍሱ ምን ቤዛ ይሰጣል አይደል ያለን ጌታ። ምን ትበቆ ለሰብ ለሰው ዓለሙን ሁሉ ቢያተርፍና ነፍሱን ካጣ ምን ይረባዋል ነው ያለው። ስለዚህ ይሄንን ሎጥ ህይወት ላይ አታዩትም? ሎጥ ሁሉን ነገር አጣ፣ ምኑን ብቻ ለማዳን ሸሸ ህይወቱ። እኔና እናንተም በዓለም ያለንን ሁሉ እናጣለን። ያለንን ሁሉ ምናችንን ላለማጣት ህይወታችንን ላለማጣት። ህይወት ደግሞ ክርስቶስ ነው። ክርስቶስ የሌለው ህይወት የለም። ስለዚህ ለክርስቶስ ስንል ሁሉን እንተዋለን። ወደንም ከሆነ ጥሩ፣ ካልወዳም ተገደንም እንተውበት ጊዜ ይመጣል። ግን አስቀድሞ እንደ ሐዋርያት ሁሉን ትተን ተከተልን። ካልወዳ እንደ ሎጥ ደግሞ ይመጣል። ስለዚህ በእነ አብርሃምም ዘመን ረሃብ ሆነ። ሌሎቹ ሲራቡ በእነ አብርሃም ዘመንም ረሃብ ሆነ። ቋንቋውን ግን ተመልከቱ። አብርሃም ተራበ አይልም ይላል አይልም? በእነ አብርሃም ዘመን ረሃብ ሆነ ነው የሚለው። ለእኛም ትምህርት እየሰጠን ነው። አሁን ዛሬ ረሃብ ቢከሰት እንዴ አብርሃምን ያህል አባት በነበረበት ዘመን ረሃብ ከተከሰተ እኛማ ምንድን ነን ብለን ከእግዚአብሔር የመጣውን የእግዚአብሔርን ፈቃድ በሰላም እናስተናግዳለን። እንዴት አረገናል ካል ብዙ ጊዜ ይሄንን በመሬታችን መስዬ ነግራችኋለሁ አይደል? በጀርባዋ አዝላው ወደ ግብጽ እየተሰደደች አሸዋው ግን አቃጥሏታል አይደል? ጠምቷታል። አልተጠማች ዓለማትን የሚመግበውን እሱን ተሸክማ ውሃ ጠምቷታል፣ እርቧታል። እሱን ተሸክማ በአካል አቅፋ ይዘው ይሄ ከደረሰባት እኛማ ምንድነን እኛ? አብርሃም በዘመኑ ያንንም ያህል ታላቅ አባት በነበረበት ዘመን ለሰማይ ለምድር የከበደ አባት በነበረበት ዘመን ረሃብ ከሆነ እኛስ የችግርን ዘመን ማንቀበልበት ምክንያት አለ? የኢዮብ ቃል ከዚህ ጋር ይስማማ? ከእግዚአብሔር መልካምን ነገር ተቀበልን ክፉን ሳንቀበልን ምን አይደል ያላት ለሚስቱ። ስለዚህ በህይወታችን እንደ ክርስትና እንደ እግዚአብሔር ተከታዮችነታችን ምን ይመጣል? የብርሃን ዘመን ይመጣል፣ የጨለማ ዘመን ይመጣል። የደስታ ጊዜ፣ የሐዘን ጊዜ፣ የብርታት ጊዜ፣ የድካም ጊዜ፣ የማግኘት የማጣት ጊዜ ይፈራረቃል። የኖህ ታሪክ ላይ ደስ የምትል ጥቅስ አለች። አንድ ጥቅስ ኖህ ከእግዚአብሔር ጋር ቃል ኪዳን አደረገ፣ ቀስቱን አደረገለት። ከዛ በኋላ ምንድን ነው የሚለው እግዚአብሔር ለኖህ? ከዚህ በኋላ በምድር ላይ ጨለማና ብርሃን ነው የሚለው፣ ቀንና ሌሊት፣ ክረምትና በጋ ይፈራረቃሉ፣ መፈራረቃቸውንም አያቆሙም አለ። እኔ ይሄንን በምናየው ወቅት አይደለም መስለው፣ የኔና የናንተን የህይወት ስንክሳር ነው የነገረን እግዚአብሔር። የብርሃን ወቅት ይኖራችኋል፣ የጨለማም ወቅት ይኖራችኋል እያለን ነው እግዚአብሔር። በህይወታችሁ ላይ ይሄ ሁሉ ነገር ይፈራረቃል፣ ተቀበሉት ሲለን ነው እኔና እናንተም ይሄ ይመጣል በህይወታችሁ። እና አብርሃም ላይ መጥቷላ፣ እንግዲያው እኛማ ምንድር ነን? ረሃብ ቢመጣም አንቀበልበት እንዴ? ከኃጢአታችን አንጻር ቢያንስ እንጂ ይበዛብናል። ግድ የላችሁም፣ ዛሬ ራሳችንን በእግዚአብሔር ፊት ከወቀስን እግዚአብሔር እኛን አይወቅሰንም። መቼም ኃጢአተኝነታችንን የሚክድ ሰው ያለ አይመስለኝ። ይሄን የምንለው እኮ ስብከት ለማሳመር አይደለም፣ እውነትም ሆነን ስለምንገኝ ስለሆንም ወይም ደግሞ የተለየ ጫና ለማሳደር አይደለም። እኔ ጻድቅ ነኝ የለብኝም ኃጢአት የሚል ካለ ደስ ይለናል። ግን ዮሐንስ ምን ይለዋል በመልእክቱ? ኃጢአት የለብኝም ብንል እግዚአብሔርን ዋሾ እናደርገዋለን አይደል የሚለው? እግዚአብሔርን ዋሾ እናደርገው፣ በእኛም ዘንድ እውነት የለም። ሁላችን በድለናል፣ ሁላችን ኃጢአት አለን። ወደሚያነጻው ወደሚቀድሰው ከኃጢአት ነጻነት ወደሚሰጠን ወደ እርሱ ለመጠጋት የምንጠራውም እኮ ለዚህ። በአብርሃም ዘመን ረሃብ ሆነ፣ አብርሃም ተራበ አይልም። መዝሙረ ዳዊት ላይ ስታነቡ ጻድቅ ሲራብ እህልንም ሲለምን አላየሁም። የእግዚአብሔርን መንገድ በትክክለኛው መንገድ ከተከተልን ብንራብ እንኳን እንደ ኤልያስ አገልግል ይታዘዝልናል አይደል? ብላ እስክትጠግብ እያለ ነው እኮ መልአኩ። ተነስና እስክትጠግብ ድረስ ብላ እያለ ነው መልአኩ ሲመግበው ይነበር። ጻድቅ ሲራብ እህል ሲለምን አላየሁም ያለው አብርሃም ተራበ አላለም። ግን ረሃቡ ጽኑ ስለነበረ አብርሃም ወደ ጌራራው ንጉስ ወደ አቤሜሌክ ሄደ። ሳራን አንድ ነገር ለመናት፣ ልክ ባለፈውም ግብጽ ላይ እንደለመነው አይደል? እባክሽን አደራሽን፣ ምንሽ ነው ካሉሽ ወንድሜ ነው ወይ እኔ ደግሞ እህቴ ናት ላለ አንቺ ይላታል አብርሃም። እንደው እጅግ ቆንጆ የሆንሽ ሴት እንደሆንሽ እኔ ያውቃለሁ፣ ለአንቺ ሲል እንዳይገሉኝ እባክሽን ይሄን ቸርነት አድርጊልኝ ይላታል። የአብርሃም ህይወት በእሷ ላይ ይወድቃለሁ፣ ይሄን አድርጊልኝ። ሲገቡ እህቴ ናት ወንድሜ ናት፣ አቤሜሌክ ወሰዳት ይላል። ገና እንዳያት ለድርድር የሚቀርብ ቁንጅና ስላልነበራት ወዲያውኑ ለንጉስ ትገባለች ብለው ሚስት አድርገው ለአቤሜሌክ ወሰዱለት። አህዛብ ጠንቃቆች ናቸው። አህዛብ ሚስት ሲያጩ ሴቶቹ እስከ 40 ቀን በተለያዩ ሽቶዎችና ዘይቶች፣ ቅባቶች እየታሹ ለንጉሱ ሲዘጋጁ ይከርማሉ። መጽሐፍ አስቴር እዚህ ላችኋል ስታነቡ ዝም ብሎ እንደመጡ አይነት በቃ በልዩ ነገር እየታጠቡ ሰው አቤት ያ ሁሉ ጭንቅ ለስጋ ፈቃድ መፈጸም አይደለ? በሴትነቷ ላይ ምን ይጨምራል የተለየ ንገሩኝ እንጂ ምን አውቀው የሚጨምረው ነገር? ምናልባት ቆዳዋ ለስልሶ እንደ ፀሐይ አብርቶ ልናየው እንችላለን። በደራሲዎች ቋንቋ እንደ ፀሐይ ምንም ልትሆን አትበራ፣ ግን እንዲያደርግ ቢሉት ደራሲዎች ልትታይ ትችላለች። ከዛ ውጭ ግን ያው የስጋ ፈቃድ ማሸነፊያ ነው። ሌላ ነገር ለክርስቶስ ምን ያህል ይሆን እንደዚህ ራሳችን የምናዘጋጅ? ራሳችን እንደዚህ በተለያዩ የመንፈስ ቅዱስ ቅባቶች ታሽተን ራሳችን ምን ያህል ይሆን የምናዘጋጀው ለሰማያዊው ለእውነተኛው ሙሽራ? ወገብሽ ጎበጠ፣ ፀጉርሽ ሸበተ፣ አፍሽ ሸተተ፣ ፊትሽ ተጨማደደ ብሎ ለማይጠላው ፊቱን ለማያዞረው እውነተኛው ሙሽራ። አሁን ወደዛ ሄዱ። ሳራን ለአቤሜሌክ ሚስት አድርገው ሰጧት። እሷም ተነግሯታል። እና እንደገና አስቡ፣ ሳራ ለንጉሱ ስትታጭ እንዴ! ተራው ሰው ይሄን ያህል አብርሃም ይጣሉኛል ብሎ ከሰጋ ንጉሱማ እንግዲያው አይደል እንዴ? ሳራም ዝም ምንሽ ነው ሲላት፣ ወንድሜ ይሄን ቸርነት አደራሽ ብሏት የለ ምንሽ ነው ሲላት፣ ወንድሜ እሱም ሲጠየቅ እህቴ ናት አብርሃም። በኋላ አቤሜሌክ ወደ እልፍኙ አስገባት። በዚያች ሌሊት ግን የቅዱሳኑን ንብረት የሚጠብቅ እግዚአብሔር መጣ። አባቶች በትርጓሜ ሲናገሩ የንጉሱን ብቻ ሳይሆን የጠቅላላ የሀገሪቷን ሰው የሴቶቹን ሁሉ ማህፀን ዘጋ እግዚአብሔር። የወንዶቹን ደግሞ ሀፍረታቸውን አሳበጠው ይላል አባቱ። ጠቅላላ ሀፍረታቸው እንዲያልጥ አደረገው። ምንድነው የመጣብን ብለው ደነገጡ ይላሉ። እንዴ ምንድነው ሁሉም ሲታይ እንደዛ ሆኖ ምንድነው ህመም አለ? ምንድነው የመጣብን ብለው ተጨነቁ። እንግዳ እዛ ሀገር የመጣ ማን ብቻ? አብርሃም። አቤሜሌክ ያንን ነገር ተረዳ። እግዚአብሔር ደግሞ በህልሙ መጣ። የወሰድካት የሴት የሰውየው ሚስት ናትና በአስቸኳይ መልስ አለው። ሚስቱን መልስለት አለ። ጌታ ሆይ አለ። አሁን እዚህ ላይ ተመልከቱ። ጌታ ሆይ እኔ ባለማወቅ ያደረግኩ ስጠይቀው እህቴ ናት አለ። እሷንም ስጠይቃት ወንድሜ ነው አለች። ምን አጠፋሁ አለ። እውነቱን አይደለም? እግዚአብሔር የዛን ጊዜ ምን አለው? ይሄንን ስላደረግ ወደ እሷ እንዳትቀርብ ከለከልኩ አለ። እግዚአብሔርን ቸርነት አያችሁ? ያንተን የልብ ቅንነት ስላየው ሳታውቅ እንደወሰድካት ስላወቅኩ ብቻ እንዳትቀርባት ከለከልኩ። ሳራን ቀርቧት ቢሆን ኖሮ አገሪቷ መጥተዋል። ለአንድ ቅዱስ ሚስት ሲል እግዚአብሔር። አሁን ይህ ሁሉ ስድብ ሲሰደብ እግዚአብሔር እንዲሁ የሚያይ ይመስላችኋል? ቅዱሳኑ ሲሰደቡ ንገሩ። እግዚአብሔር እኮ የማይጠብቀው ነገር የለ። እኛ በህይወታችን እንኳን አላመን ነው ማለት ይጠብቀናል። ሆነ ሚስቶቻችንን አያስነካ በእሱ ከታመን፣ ባሎቻችን አይነኩ፣ ንብረታችን አህያህም ቢሆን አይጠፋብህም ነው የሚለው። እስቲ ሂዱና የሙሴ ነጋም አህያህም በግህም ቢሆን በዱር ገብቶ አውሬ አይሰብረውም ነው የሚለው። ማን ስለሚጠብቅም? እግዚአብሔር ስለሚጠብቅም። በፍጹም ይሄ ብቻ አይደለም። ስንሞት እንኳን ምንድን ነው የሚለው ዳዊት? እግዚአብሔር የቅዱሳኑን አጥንቶች ይጠብቃል። አጥንቶቻቸው የቅዱሳን። ለዚህ ነው ቤተ ክርስቲያንም ለቅዱሳን አጽም ትልቅ ዋጋ የምትሰጠው። ለዚህ አይደለም ትልቅ ዋጋ ነው በቤተ ክርስቲያን የቅዱሳን አጽም። አሁን ግንቦት 12 የአቡነ ተክለ ሃይማኖት ትልቅ በዓል ይከበራል። ምንድን ነው በዓል? ፍልሰተ አጽሙ ነው እኮ ሌላ አይደለም። ፍልሰተ አጽሙ ነው። ከ57 ዓመት በኋላ ከደብረ አስቦ አፍልሰው ደብረ ሊባኖስ አስገቡት። ይሄ ነው የሚከበረው። ግን ያ አጽም የቅዱስ አጽም ነው። እግዚአብሔር አጽም ሁሉ ይጠብቃል። እንኳን ሚስቶቻችንና ምኖቻችን ነው። አትጨነቅ። በክርስቶስ ካገባሃት ሚስትህን በመካከላችሁ ሃይማኖት ካለ ልቀቃት፣ የትም ትሄድ። የምጠብቃት አንተ አይደለህ። ማን ነው የሚጠብቅልህ? እግዚአብሔር ነው የሚጠብቅልህ። እግዚአብሔር ነው የሚጠብቅልህ። እንደ ስንት እናቶቻችን በቅርቡ አንድ ወዳጄ ሲያጫወተኝ እዚህ ወደ ወሎ ወደዚህ ወደ ግሸን አካባቢ አንዲት ሴት የካህን ሚስት ናት አለ ሲያጫወት የተደረገ ነገር ነው የሚለው የካህን ሚስት ናት እና ያው ካህናት ቤተክርስቲያን ስለሚያድሩ ቅዳሜ ለእሁድ፣ እሷ ደግሞ ወደ 10:30 11 ሰዓት የዶሮ ጩኸት ሰምታ ተነስታ ደብር ልሳም ብላ ወደ ቤተክርስቲያን ትሄዳለች። ስትሄድ መንገድ ላይ ሽፍታ ያገኛታል። የሽፍታ ስራ ደግሞ መዝረፍ ብቻ አይደለም፣ ሴቶችም ካገኙ ይደፍራሉ አይደል? የዛን ጊዜ ያ ሽፍታ ነይ ብሎ ሲጠራት ምን ትለዋለች? ይቺ እኔ የካህን ሚስት የካህን ሚስት ነኝ፣ እንዳትጠጋኝ ተወኝ ትለዋለች። የምንም ሁኚ የራስሽ ጉዳይ ነው ብሎ ሲጠጋ በካህኑ በባሌ ስልጣን አውግዣለሁ እንዳትጠጋኝ ብላ ተናገረችው ይላል። መንቀሳቀስ አልቻለም። ቆመ፣ መንቀሳቀስ አልቻለም። አለመንቀሳቀሱን ስታይ እየበረረች ሄዳ ቤተ ክርስቲያኑ ለካህናቱ ነግራ ካህናቱ መጥተው ነው የፈቱት። ይሄ ድሮ አይደለም፣ አሁን በቅርብ ተደረገ ብሎ ነው ያጫወተኝ። እዛ ሄዶ ጉድ እየተባለ የሰማው ነው ያጫወተኝ ወዳጅ። እኛ እያችሁ በክርስቶስ ይሄ ሁሉ ተሰጥቶናል። ክርስቲያን ከሆናችሁ ከአቅማችሁ በላይ የሆነ ነገር እንኳን ቢመጣ ማንን መጥራት ትችላላችሁ? አዎ፣ በብዙ የቅዱሳን ታሪክ ተነግሯል። አስገድደው ሊደፍሯቸው ሲሉ ህዋሳታቸው አልታዘዝ እያለ የደፋሪዎቹ ህዋሳታቸው አልታዘዝ እያለ መተተኞች እየተባሉ ብዙ እህቶቻችን አንገታቸው ተቆርጧል። ምክንያቱም ገና ያ ወንድ አስገድዶ ሊያረክሳቸው ሲል እኔ አንተ ሙሽራ ነኝ፣ ስለዚህ በዚህ ሰው እረክስ ዘንድ ፈቃድህ አይሁን ብለው ወደ እግዚአብሔር ይጮሃሉ እነዛ ሴቶች። ያ ሰው ሊቀርባቸው ሲል ህዋሱ አይታዘዝለትም። በቃ ካልታዘዝለት ምን መሆን ይችላል? ከመቆጨት በቀር አይደል? በዛ ቁጭት አንገታቸውን በሰይፍ እየቆረጡ ይጥሏቸዋል። እግዚአብሔር ይሄን ያህል አሁን ሳራ እንዴት እንደጠበቀ ተመለከተ። ስለዚህ በልብህ ቅንነት ስላለ ጠበቅኩህ አለው እግዚአብሔር። ጠበቅኩህ በልብህ ቅንነት ስላለ አሁንም እርሱ ነቢይ ነውና ይችን ነገር በደንብ ያዟት። መናፍቃን እኔ ራሴ ጸልያለሁ ይሏችሁ የለ አንዳንድ ጊዜ ምን ያስፈልጋል? ነቢያትን ሐዋርያትን ጻድቃንን ጸልዩልን ማለት እኔ ራሴ ጸልያለሁ ለሚሉ ይሄንን ነገሯቸው። አቤሜሌክ ኃጢያተኛ ሰው ነው? ነገሩኝ አይደለም። እግዚአብሔርም ልቡ ዝቅነት አለ ብሎ መስክሮለታል። ጥፋትም አላጠፋም። ምን ያድርግ እህቴናት ሲል አግብቶ አመጫ መሆን የፈለገው ከአብርሃም ጋር ጥፋት የለበት። ነገር ግን እሱ እግዚአብሔርን ሲለምን እግዚአብሔር ሊሰማው አልፈለገም። ምን አለ? ሰውየው ነብይ ነው አለ። ወደ ማን ነው ያመለከተ ያለው? አሁን ግን ወደ አብርሃም። ሰውየው ነብይ ነው፣ ስለ አንተ ይጸልያል፣ አንተና ቤተሰብህን ትፈወሳላችሁ። እግዚአብሔር አቤሜሌክን ጸሎት ሰምቶ ሊፈውስ አልፈለገም። የፈለገው የማንን ጸሎት መስማት? አብርሃምን። ምክንያቱም አቤሜሌክና አብርሃም በእግዚአብሔር ዘንድ ያላቸው ሞገስ እኩል አይደለም። እኔና እናንተም እኮ ስንጸልይ ሁል ጊዜ የአብርሃም አምላክ አይደል የተክለ ሃይማኖት አምላክ የቅዱስ ጊዮርጊስ አምላክ ምን ነው ከኛ ይልቅ የነሱ ጸሎት እንደ መልካም ዕጣን በፊቱ የተወደደ ስለሆነ በፊቱ እኮ የሚያርገው የቅዱሳን ጸሎት ነው። ራእይ 8 አንብቡ። መልአኩ የወርቅ ጽና ያዝ አይደል የሚለው ከዛ ከመንበሩ ስር ካለው ፍም ጨመረበት። ከዛስ የቅዱሳን ጸሎት የሆነ ዕጣን ተሰጠው ነው የሚለው። በእግዚአብሔር ፊት ያሳርገው ዘንድ የነማን ጸሎት? የቅዱሳን ጸሎት የሆነ ዕጣን ነው የተሰጠው። አሁን በቤተክርስቲያን የምታሸጡት ይሄ ዕጣን ብዙ እኮ ትርጓሜ አለ። ያምታዩት ከታች ያለው ፍሙ የሚቀመጥበት ማህፀነ ማርያም ነው ማለት ነው። ውስጡ ምን ይቀመጣል? ፍም አይደል እንዴ? እሳት። እሳቱ ላይ ምን ይመጣል? ዕጣን። ፍሙ የመለኮት ዕጣኑ የስጋዬ ወይም የትስብእት ምሳሌ ነው። አሁን ሙዑዘ ባህሪ ስለሆነ ክርስቶስ እንደው ምን ላለን እኮ ዕጣን የቲ ማርያም ነው። እፍረት ሙዑዝ ኢየሱስ ክርስቶስ አንልም? ንዑንስ ግዝቦቱ አንልም እንዴ? ቅዳሴ ላይ እፍረት ሙዑዝ ጣፋጭ ሽታ የሆነው ጣፋጭ መዓዛ የሆነው ክርስቶስ ነው ማለት ነው። ያ ጣፋጭ መዓዛ ከዕጣኑ የሚወጣው የክርስቶስ ምሳሌ የክርስቶስ በካህናት እጅ የሚያርግ አንድም ያ ዕጣን ያ መታውት በውስጡ ያለው እሳት የቅዱሳን የመከራቸው የተጋድሏቸው በህይወታቸው የመጨከናቸው እንደ እሳት አለ ይላቸው መከራው እጣኑ የቅድስናቸው የጸሎታቸው ምሳሌ ነው። ቤተክርስቲያን በክርስቶስና በቅዱሳን ጸሎት ማዓዛ የታጠነች ናት። ቤተክርስቲያን የት ብትሄዱ ይሄን ታገኙታላችሁ። የትም አዳራሽ የትም ቦታ ይሄ የለም። እኔና እናንተ የቅዱሳንን ጸሎት እየታጠንን የክርስቶስን የባህሪ ቅድስናውን ማዓዛ እያሸተተን ነው እናስቀድሰው። አሁንም እግዚአብሔር የመረጠውን መቀበል መብት አለው ነው? የመረጠውን መቀበል መብት አለው። ከዚህ በፊትም ነግሬያችኋል፣ ታስታውሱት እንደሆነ እኛ እንኳን መብቴ ይከበር እንላለን ብያችኋለሁ። ብዙ መብት እንጠይቃለን አይደል? የፈቀደውን የመቀበል ከዚህ በፊት አንዷ ግራ ገብቷታል። አንድ ጥያቄ ያለ መወደድ መብትሽም እኮ እንዲከበርልሽ የምጠይቂበት ጊዜ አለ ብያ ምን ማለት ወት ነው ወላለ። አንዳንድ ጊዜ ያለ መወደድ መብታችሁ እንዲከበር ፈልጋችሁ አተው ግልጽ አይደለም ግራ ከገባችሁ ታይ እኔ አሁን ያለ መወደድ መብቴ ይከበርልኝ ልል እችላለሁ። እናንተስ ማለት ከሌላችሁ ፍላጎቱ ግዴ ነው ግን አለ አይደለም? አለ ጽጌ ማርያም የሚወድሽ የምትወጁ ባል አለሽ አይደል? ሌላ ሰው መጥቶ ወደድኩሽ ይልሻል፣ ደስተኛ አደረግሻል። ምንድን ነው የምትይው መልስሽ? እኔ ባል ያለኝ ሰው አትውደደኝ ይቅርብኝ። ምን እያልሽ ነው? ያለ መወደድ መብቴን አክብርልኝ፣ በአንተ መወደድ አልፈልግም፣ ባሌ ይወደኛል። በቃ እኮ መልስሽ ግልጽ አይደል? እግዚአብሔርም ብዙ ጊዜ ስናስብ ምን መሰላችሁ የምንለው መስዋዕትን እንደሚመርጥ እኮ አሳይቶናል እግዚአብሔር አይደል? ገና ሲጀመር ከቃይል ይልቅ የአቤልን መስዋዕት ሲመርጥ አሳይቶናል። በተለያየ ጊዜ የቅዱሳንን መስዋዕት ሲቀበል የሌላውን ሲንቅ አይተናል። ጸሎት እኮ መስዋዕት አይደል? የቅዱሳንን ተቀብሎ የእኛን አለመቀበል ፈቃዱ ነው። ይሄ የእሱ ፈቃድ። ስለዚህ እኔ በጌታ ፊት እጸልያለሁ። የጌራራውም ንጉሥ አቤሜሌክ ሞክሮ ነበር፣ አይሆንም። ስለ አንተ ማን ይጸልይልህ? አብርሃም ካልጸልየልህ አትፈወስም ነው የተባለ። እንዴ እነ ኤልፋዝ ሶፋርና በልዳዶስ የኢዮብ ወዳጆች ተዚሏቸዋል። ለእግዚአብሔር መስዋዕት ሊያቀርቡ ይዘው ሄዱ። ምንድን ነው ያላቸው? እግዚአብሔር ወደ ባሪያ ወደ ኢዮብ መስዋዕቱን ይዛችሁ ሄዱ፣ እሱ መስዋዕቱን ያቀርባል፣ ስለናንተም ይጸልያል፣ የሱን ፊት ይቀበላል፣ እንደ ኃጢአታችሁም እንዳላደርግባችሁ የሱን ፊት ይቀበላል ነው ያላቸው። የእናንተን መስዋዕት አይደለም ይቀበለው። ወደ ማን ይዛችሁ ሄዱ? ወደ ኢዮብ። እኔና እናንተን አንድ እንግሊዘኛ መጽሐፍ ላይ ስለመሬታችን የተጻፈ እነዚህ በፕሮቴስታንት ዓለምም ያሉ ሁሉ የጻፉት መጽሐፍ ነው እና ሳነብ ምን ይላል እዛ ላይ? አባትየውን ከፈራህ ወደ ልጁ ሂድ፣ ልጅየውን ከፈራህ ወደ እናቲቱ ሂድ። ዛሬ እኮ ያለ ጴንጤ ነው ተሳክሮባታል። የቱን እንደሚቀበል እንደማይቀበል የገዛ አባቶቻቸውን መጽሐፍ እንኳን አላነበቡትም። የነ ማርቲን ሉተርን እንኳን ቢያነቡት ብዙ ጠቃሚ ነገር ያገኙ ነበር፣ ግን አላነበቡትም። አሁን ቋንቋ ይገባቸዋል የዚህ ሰውዬ? አባት ያለው እግዚአብሔር አብን ነው። እሱን ከፈራኸው የእኛን ስጋ ተዋህዶ በእኛ ያለውን ድካም የሚያውቅ ልጁ አለና ወደ ልጁ ሂድ አለ። ልጁም ደግሞ ስታየው ያዘዘህን ስላልፈጸምት አይተህ ከፈራኸው ወደ ማን ሂድ? ወደ እናቲቱ ሂድ። እናቲቱን ሂድና ስለ ልጅሽ ብለሽ ይላል። በግብፅ ገዳም በግልጽ አሁን ድረስ የሚታይ ስዕል አለ። እሱ ተቆጥቶ ፊቱን አዙሮ ይታያል። ተቆጥቶ ፊቱ ላይ ሁሉ ተኮሳትሮ ይታያል። በዛ ገዳም የነበሩ መነኮሳት ክፉ እየሰሩ አይቶ ሊያጠፋቸው ነው ይላሉ። ያን ስዕል ሲተረጉሙ ፊቱን ተቆጥቶ ሲዞር ወደሱ እመቤታችን እጁን ይዛ እየሳመች ስትለምነው ያሳያል። ስዕሉ እጁን እየሳመች እባክህ ልጅ ትለዋለች። እመኑኝ ይሰማታል። እችን እንኳን አታምኑኝ? እሷ ከጠየቀችው በምንም ተአምር እመቤታችን ስለኛ ለመቆም እኛ የጠየቅናትን እሷም ያንን ለመቀበል ፈቃደኛ ሆና በፊቱ ትቁም እንጂ ለመፈጸሙ አትጠራጠሩ። በቃ አትጠራጠሩ፣ በምንም ተአምር። በቃ ብዙ ነው እኮ የኪዳነ ምሕረትን አሁን ኪዳነ ምሕረት የካቲት 16 እስቲ ስንክሳሩን ሄዳችሁ አንዱ አልቀሳችሁ ነው የምትወጡት። ስለ ነፍሳት ትለምነዋለች። ማርልኝ፣ በቃ እነዚህ አውጥተህ ወደ ገነት ማርልኝ ስትለው እንዴ የከልብን ቤት መሀር ውሾች ውሻ የሆነ ሰው ይማራል እናቴ ወይ ሲላት፣ ወእመትሮ ለአባላት ማትምራቸው ከሆነ አንተን ያሳደጉትን እያንዳንዱን የሰውነቴን ክፍል እየቆረጥኩ ጥለዋለሁ አለችው። እንግዲህ ምን ያህል ተመልከቱ፣ የጠባሃቸውን ጡቶቼን ቆርጬ ጥላቸዋል፣ የመገቡህን ያቀፉህን እጆቼን ቆርጬ ጥ የዛን ጊዜ በቃ ምን ያለ የእናት ልመና ፊት አያስመልስምና እሺ እንደፈቀድሽ ይሁንልሽ ይማርልሽ ብሎ ነው የሚምርላል። እኛ ደግሞ በእሷ ቃል ኪዳን ስፍራ እኔ ብቸኛ ተስፋ ከማደርጋቸው ነገሮች የመጀመሪያው ቁጥር አንድ ይሄ ብቻ ነው። እንደ ትቢት እንደ ትምክህት እንዳትቆጥሩብኝ እሺ። እዚሁ መቅደስሽ አሳድገሽኝ፣ እዚሁ ሳመሰግንሽ ወሬና ያን ሳታሳየሽኝ ይላታሉ። አንዳንድ አይደለም እንዴት አልላት ደግሞ ብነጫነጭም እንደፈለኩ ብናገር ከእናቴ ጋር ነው የማወራው። እናቴን ያገባዋል አይደል? አይደል? ከእናት ጋር ስናወራ እንደ ልባችን አይደል? ያ ሌላው የፈለገ ፕሮሲጀር ይፍጠር አይሰራም። ታውቀኛለች፣ አውቃታለሁ። ስለዚህ ይህንን እንዳትረሱ እሺ። በእናቲቱ ጠጋ፣ ቀስ ብሎ ጠጋ። ዲያብሎስ በእሷ የምናገኘውን ጸጋ ስለሚያውቅ ነው ከእሷ ለመለየት ይህን ሁሉ መከራ የሚያው። በአጭሩ ሄዳችሁ ይሁ በኋለኛው በመጨረሻው ዘመን ዲያብሎስ የሚዋጋቸው ሰዎች ሶስት ነገር የያዙ ናቸው። የእግዚአብሔርን ትእዛዝ የሚጠብቁ፣ የኢየሱስ ክርስቶስ ምስክር ያላቸው፣ ከሴቲቱ ዘር የቀሙ። ራእይ 12 መጨረሻው ቁጥር ነው ያለው። እነዚህም ሶስቱ ነገር ያላቸው ሊዋጋቸው በባህር አሸዋ ላይ ቆመን የሚለው ምን የእግዚአብሔርን ትእዛዛትን የሚጠብቁት የኢየሱስ ምስክር ያላቸው ምን ማለት ነው? በደሙ የታተሙ ማለት ነው አይደለም? እንደገናስ ከዘሩ አይቀሩትን ከሴቲቱ ዘር የቀሩትን ሶስቱን የያዘውን ዲያብሎስ ይዋጋዋል። ሶስቱን ካልያዘስ አይዋጋውም። አይዋቀው በቃ ሴቲቱ ተረሳች እዚ የሴቲቱ ዘሮች ተረሳን አልተረሳተም እዚ ዋጋና ስጋችንን ቢችል በጥስጥስ ሲያደርገው ድረስ በመከራ ባህር ሲያሰጥመን ድረስ ያብሮስ ለኛ ተምን እንደው ወደዚህ ወሰደኝ ተመለስ ወልኝ እንጀላኝ እግዚአብሔር ደግሞ ምን ጊዜም ልበ ትሁተ ወየዋህ እይመን እግዚአብሔር ምን ይለው እንዳይ ትሁትና የዋህ የሆነ ልብ እግዚአብሔር አይንቅም ትቢተኛ አይነስ ልብ የለም እግዚአብሔር ለትሁታን ጸጋን ይሰጣል አይደለም ያለ ትቢተኞችን ግን ያዋርዳል እመቤታችን ስለጸሎቷ ትቢተኞችን አዋረዳቸው ትሁታንን ከፍ ከፍ አደረጋቸው አይደል ያለች በቃ ስለዚህ በእግዚአብሔር ፊት ተመካሂ ልቦና ይዘን አይደለም እንቀርበው ተነሳሂ ልቦና ትሁት ልቦና በመጀመሪያ አብርሃም እንኳን በሱ ፊት ሲቆም እኔ አመድና ትቢያ ነኝ ካለ እኔና እናንተ እስቲ ቃል አትፈልጉልኝ ምን ብለን ራሳችንን መጥራት ነበርብን እንግዲህ አብርሃም ከሱ ጋር ሲነጋገር ሰው ነኝ እንኳን አላለ አመድና ትቢያ ሲሆን ካንተ ጋር መነጋገር ጀመርኩ አትቆጣብኝ አረል ሲለው የነበረው ዳዊትንም ያህል ሰው እንደ ልቤ የተባለ ራሱን ምንድነኛል ትል ነኝ ሰውም አይደለሁም ያለ ትል ነኝ ዳዊት ይሄን ካለ እኔና እናንተስ ምን ማለት ይጠበቅብን ከትል ያነሰ ፈልጉልኛ ዳዊት ብቻ አይደለም ቅዱስ ጳውሎስም ወሰደ አውሮፓና እስያን በወንጌል ያበራ ያ ታላቅ ሐዋርያ የመብላትና የመጠጣት ያህል የክርስቶስን ወንጌል መስበክን ያዘወትር የነበረ ሐዋርያ እኔ ሐዋርያ ተብዬ ልጠራ የማይገባኝ ጭንጋፍ ነኝ ጭንጋፍ ታውቃላችሁ አልተወለደ ማለት ነው ከጨነገፈ አይደል ጭንጋፍ ነኝ እንግዲህ አውሱ እንደዚህ ካለኛ ምን ይሆን ማለት ነው የሚገባ ራሱን ጭንጋፍ ነኝ ብሎ ያልጠራ ተል ነኝ ብሎ ያልጠራ እኔ ከጳውሎስ እኩል ነኝ ቢል ይሆነ ያስከዳል ልብ በሉ ስለዚህ ስትጸልዩ እግዚአብሔር እንዲሰማችሁ ከፈለጋችሁ ጸሎታችሁን ሁሉ በሚወዳቸው በኩል አቅርቡት ከሰማችሁ መሰጣችሁ መከረ ነው ጸሎታችሁ ተሰሚ ውዳይ ፈጻሚ እንዲሆን ሄዶ እንዳይቀር ወይም ደግሞ እንደው ከፍም ሳትል እዚሁ እንዳ ተኖ እንዳይቀር ከፈለጋችሁ በእነማን በኩል ቅዱሳኑን ጥሩበት ስለ ቅዱስ ዮርጊስ ስለ ዝትሩታው የዛን ጊዜ እግዚአብሔር ከኛ ጸሎት በፊት ማን ነው የሚያስበው ለቅዱስ ዮርጊስ የገባውን ቃል ኪዳን ቅዱስ ዮርጊስ ለሱ የሆነውን ሁኔታ ያስብና ስለኛ ክፋት ሲል ባያደርገው እንኳን ስለ ቅዱስ ዮርጊስ ሲል ይፈጽመው መጽሐፍ ቅዱሳዊ ነው ገድል ወይስ ገደል ይያሉ የሚጽፉ ሰዎች ይሄን መሳሰለው ነገር ነው ገደል የሆነባቸው ገደል የሆነባቸውም አይገርመኝም ለምን ዲያብሎስ ህሊና ወንጌላችን የተከደነ ቢሆን እንኳን ነው የሚለው ቅዱስ ጳውሎስ የተከደነው ለምኖች ነው ለማያምኑ እኔና እናንተ ጋር ያለው ወንጌል እኮ ሌሎቹ ማይገባቸው ስለማያምኑ ተከድኗል ለኔና ለእናንተስ የቃሉን ደጅ ከፍትልኝ ዘንድ ጸልዩ አይደል ያሉ የቃሉን ምን ደጁን እንዲከፍትልኝ እግዚአብሔር ካልከፈተ ምስጢርን ማወቅ አይቻል ያባ በጸሎተ ሚካኤልን ገድል ሳነብ በቅርቡ ምን ይላል አባ በጸሎተ ሚካኤል ደቀ መዛሙርቱ ጠይቀውት አንዲት ነገር መተርጎም ካቃተው ይላል እንዲህ ነው ብሎ ፍቻውን መናገር ካቃተው ዋሻውን ይዘጋና ሱባኤ ይይዛል የዛን ጊዜ ራሱ እግዚአብሔር መንፈስ ቅዱስ ምስጢሯን ይገልጥልናል አሁን አያችሁ እግዚአብሔር ካልከፈተው የወንጌልን ምስጢር ማየት አይቻልም ከዚያ በኋላ አብርሃም ስለ አቤሜሌክ ጸለየ አቤሜሌክና ሚስቱ ተፈወሱ ይሄንን ነው የምታዩት ዘፍጥረት 20 ላይ ዘፍጥረት 21 ላይ ስትሄዱ የሚደንቅ ታሪክ አሁንም ታገኛላችሁ ያው ሳራ ለአብርሃም ይስሐቅን ወለደችለት ይስሐቅ የስጋ ወይም የወንድ ከወንድ ፈቃድ የተገኘ አይደለም ብያችኋለሁ አይደለም ይሄን ተርጉም ያላችኋለሁ አይደል ከወንድ ፈቃድ የተገኘ አይደለም እንደ እግዚአብሔር ፈቃድ የተወለደ ነው እንደ እግዚአብሔር ፈቃድ የተወለደ ነው እንጂ ከስምረተ ብእሲ ወብእሲት የተወለደ አይደለም። እዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ስታነቡ በርሱ ለሚያምኑ ሁሉ የልጅነትን ስልጣን ሰጣቸው። እነዚህ ደግሞ ከስጋና ከደም ወይም ከወንድ ፈቃድ አልተወለዱም ከእግዚአብሔር ፈቃድ እንጂ ነሚለ ይስሐቅ ይሄንን የሚያመለክት ነው። ምእመናን ሁሉ አሁን ክርስቲያኖች የተወለዱ ከስጋና ከወንድ ፈቃድ ሳይሆን ከማን ፈቃድ? ከእግዚአብሔር ፈቃድ ነው የተወለዱ። ሁላችንም የድንግሊቱ ልጆች አይደለም? ድንግል ሴት ደግሞ ወንድ አላወቃት ነው አይደል? መጽሐፉ የድንግሊቱ ልጆች ነን ይላል እኮ አይደል? ይሄን ነው ማሰቢያ። ይሄ ሁሉ ከሆነ በኋላ አብርሃም ይስሐቅ ሲወለድም ድግስ አልደገሰም። መቼም ይሄን ያህል አመት ለምኖ ለምኖ ሁላችሁም ሳትታዘቡ አትቀሩ አይደል? አብርሃም እንዴት ይስሐቅንም ያህል ተወልዶለት ወይፈን አረደ ጠጅ አስጣለ እንዲሆነ ተብሎ እንዴት አልተጻፈም ልትሉ ትችላላችሁ አይደል? ወይስ አላሰባችሁ ነው? እኔ ነኝ ያሰብኩት። ግን አብርሃም የሚገርመው ልክ ይስሐቅ ጡት ሲጥል ድግስ ደገሰ። ይስሐቅን ጡት ባስጣለበት እለት አብርሃም ትልቅ ድግስ አደረገ። ሳራንም እዛ ላይ ታያዋታላችሁ። ያቺ የሳልኩላችሁ አሮጊት ትዝ ትላችኋለች። አሁን ድንኳኗ ደጃፍ ቁጭ ብላ እንግዶች መጥተው ሲኖሩ ጡት እያጠባች አሁን ለአብርሃም ማን በነገረው ብላለች። እዚህ ላይ ስታነብ ሳራ በስተርጅና ልጅ ወልዳለታለችና እያለች ትናገር ነበረ። እውነት ነው አሮጊቷ ሳራ አሮጊቷን ምኩራን ክርስቲያኖችን ወልዳለች አይደል? እንደ ሰማይ ከዋክብት እንደ ምድር አሸዋ የሚበዙትን ክርስቲያኖች አሮጊቷን ምኩራን ነች ወለደች አይደል? ለዚህ ነው መጽሐፍቱንም የብሉያትን መጽሐፍት ብሉይ ኪዳን የምንለው። ብሉይ ኪዳን ማለት የቀድሞ ያረጀው ማለት ነው አይደል? ኪዳን የምንለው ይሄንን ሁሉ ነው። ክርስትና አዲስ ሃይማኖት አይደለም ነው የሚሉት ሊቃውንት። ክርስትና አዲስ ሃይማኖት አይደለም። ከዛው ከአይሁድ እምነት ምን ያደረገ ያደገ ነው። ያ ወይም የአይሁድ እምነት ወይም የብሉይ እምነት ወይም የኦሪት እምነት ፍጻሜ ነው እንጂ አዲስ እምነት አይደለም። ለዚህ ነው የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት፣ የብሉይ ኪዳን ሰማያታትና የአዲስ ኪዳን ሰማያታት፣ የብሉይ ኪዳን ጻድቃንና የአዲስ ኪዳን ጻድቃን አንድ ሆነው ነው መንግስተ ሰማያት የሚወርሱ። የተለያየ ሃይማኖት ከሆነ ግን አንድ ሆነው ነው የቡድሃና የቡድሃ መነኮሳትና የክርስትና መነኮሳት አብረው ይወርሳሉ ብለን ልንናገር አንችልም። ምን አገናኘን? መነኩሴ በሚለው አንድ ልንሆን እንችላለን እንደ ዱባ እና ቅል፣ ውስጣችን ግን የተለያየ ይገባችኋል። ብሉይ ኪዳንና አዲስ ኪዳን ግን ይሄ አይደለም። ብሉይ ኪዳን ሌላ ሃይማኖት ነው፣ አዲስ ኪዳን ሌላ ሃይማኖት ነው ካልን በብሉይ ኪዳን የነበሩ እነ አብርሃም እነ ሙሴ እነ ኤልያስ እነ ዳዊት ሁሉ ከኛ ጋር ህብረት የላቸውም ልንል። ቅዱስ ጳውሎስ ግን በነቢያትና በሐዋርያት መሰረት ላይ ታነጻችኋል፣ በዛ መሰረት ላይ ታነጽ። ስለዚህ አዲስ ኪዳን የብሉይ ኪዳን ፍጻሜ ነው። አዲስ ብሉይ ኪዳን ምስጢር ነው፣ አዲስ ኪዳን ትርጓሜው ነው። አዲስ ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ፍጻሜ ነው። ብሉይ ኪዳን ይወልዳል ባይለን ኖሮ አዲስ ኪዳን ተወለደ ሲለን ማመን አንችልም። ብሉይ ኪዳን ይሰቀላል ባይለን ኖሮ አዲስ ኪዳን ተሰቀለ ሲለን መቀበል አንችልም። ብሉይ ኪዳን ተነሳ ባይለን ኖሮ ይነሳል ባይለን ኖሮ በአዲስ ኪዳን ተነሳ ስንባል ማመን ይከብደን። እንዴት እንደተያያዙ አያችኋቸው። ስለዚህ ምንድን ነው ያደረገው? አደገ፣ ተፈጸመ እንጂ። ለዚህ ነው ክርስቶስም ኦሪትንና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ አይደል ያሉ። ይወለዳል እንዳሉ ተወለደ፣ ይጠመቃል እንዳሉ ተጠመቁ፣ ያስተምራል እንዳሉ ታስተማር፣ ይሰቀላል እንዳሉ ተሰቀሉ፣ ይሞታል እንዳሉ ሞትኩ፣ ይነሳል እንዳሉ ተነሳው። አይደለም የብሉይን የጊደርና የበግ ደም አሳልፎ የራሱን ስጋ መስዋዕት አድርጎ ያቀርባል ብሎ ተናገረ፣ አቀረቡ። ስለዚህ ብሉይ ኪዳንን ፈጸመ እንጂ አልሻራም። አሁን ብዙዎች አልገባቸው እንደው በፊደል የነበረው ህግ ተሽሯል ተሽሯል፣ ክርስቶስ አልሻረውም በፊደል የነበረውን ህግ። አሁንም እኮ አሉ እነዛ ህግ ያታል። በፊደል የነበረውን ህግ ይሽሩ የነበረው እስራኤላውያን ናቸው። ምክንያቱስ መፈጸም ስላልቻሉ። እኔና እናንተም በዚህ እንመስላቸዋለን። ተግባብተናል። ስለዚህ ቁጥባስ ጣለበት ጊዜ አብርሃም ትልቅ ድግስ አደረገ ይላል። ይሄ የኛን መንፈሳዊ ህይወት የሚያሳይ ነው። እስቲ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ አንብቡልኝ። ምዕራፍ 3 ቁጥር 1 ፎሎ የሚያወጣ መጽሐፍ ቅዱስ ጋር ተለማመደ። ቁጥር 1
ወንድሞች ሆይ የሥጋ እንደሆናችሁ
እስቲ ነው ይተጋጓም ሳይሉ
እኔም ወንድሞች ሆይ የሥጋ እንደሆናችሁ በክርስቶስም ሕፃናት እንደሆናችሁ እንጂ መንፈሳውያን እንደሆናችሁ ለነገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ።
አያችሁት ምን አለ?
ገና ጽኑ መብል ለመብላት
አረከላ የክርስቶስ እንደሆናችሁ እንጂ
መንፈሳውያን እንደመሆናችሁ ለነግራችሁ አልቻልኩም።
መንፈሳ የክርስቶስ የሆነ ሁሉ መንፈሳዊ ነው ማለት አይደለም። እዛ ለመድረስ ምን አለው ማለት ነው? ስለዚህ አለ ጽኑ መብልን ለሰጣችሁ አልቻልኩም። ትላንት በምትመከሩበት ምክር አይደለም ዛሬ እየተመከራችሁ ያላችሁ አይደለም? የሚቀጥለው አመት ዛሬ በምትመከሩት ምክር አይደለም የምትመከሩ። የበለጡ ምስጢራት የሚገለጡላችሁ የበለጠ የቃልን ወተት ሳይሆን ከወተት አልፋችሁ የለሰለሰ ፍትፍት የሚሆን ከዛ ደግሞ ከፍ ብላችሁ ስጋ ከዛ ከፍ ብላችሁ ጥሬ ከዛ አጥንት መቆርጠም ደረጃ እስክደርሱ የምትሆኑት በመንፈሳዊ ህይወት ምን ስትሆኑ ስታሉ እግዚአብሔር ከኔም ከናንተ ምስጢርን ቢሰው ወይም መምህራኖቻችን ከኛም ከናንተ ምስጢርን ቢሰውሩ ምክንያቱም እንደዚህ ይሄ ስለዚህ ጦት መጣል አለብን። ተሳደው እስቲ ደግሞ እኔ አይደለሁም ቅዱስ ጳውሎስ ነው።
በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ።
አይደለ ጽኑ መብል መብላት አትችሉም ቃል ያስተምራል። ጽኑ መብል መብላት ልነግራችሁ አሁን ጳውሎስ አይ እንዴት ቆጭቶታል እኮ አይደል? ብዙ ሊነግራቸው የሚፈልገው ነገር ነበር። እንዳይነግራቸው ግን ብዙ ነገር የቆሮንቶስ ምዕመናን አንገላተውታል እኮ አይደል? የቆሮንቶስ ምዕመናን በጣም አንገላተውታል። ግማሹ በዝሙት ይታማል፣ ግማሹ እርስ በርሱ እኔ ከፋ እኔ አጵሎስ እኔ ጳውሎስ እያለ ይከፋፈል። ከዛም አልፎ ተርፎ የናቱን ሚስት ያገባ ሁሉ ተገኝቷል አይደል? እዛ ላይ ጠንከር ያለ ነገር ይናገራል ቅዱስ ጳውሎስ። ይሄንን እንዲህ ያደረገውን ይላል አሁን ፈርጀበታለሁ ነው የሚለው ቅዱስ ጳውሎስ። አሁን ፈርጀበታለሁ በጌታ ቀን ነፍሱ ትድን ዘንድ በስጋው ለሰይጣን ሊሰጥ ፈርጀበታለሁ ነው ይገባችኋል? ፍርዱ በስጋው ለሰይጣን እንዲሰጣል ህማም ደዌ ያምጣበት ሲል ነው ዲያብሎስ። በህማም በደዌ ሲመታ ይሄ መጣብኝ በኃጢአቴ ነው ብሎ ተጸጽቶ ንስሐ ከገባ በጌታ ቀን ምኑ ትድናለች? ስለዚህ በጌታ ቀን ነፍሱ ትድን ዘንድ አለ በስጋው ለሰይጣን እንዲሰጥ ፈርጀበታል። ደዌ ሲመጣብን ብዙ ምክንያቶች አሉ። ደዌ ዘበ ኃጢአት፣ ደዌ ዘበ እሴት፣ ደዌ ዘበ ንጽ ምን እላቸው ብዙ አይነቶች አሉ። ሲመጣ ከምንድነው የመጣው መመርመር አለብን። መምህራን ያልሰበኩትን ካህናት ያላሳመኑትን ወንጌል ያልገራውን ደዌ ይገራዋል፣ መከራ ይገራዋል። ይሄ በህይወታችን ያየ ነው አይደለም? ደዌ ይገራዋል። ያ በፊት ካህናትን ሲያይ በንቀት ያየ ነበር ቤቱ ሲመጡ ቸኩላለው ብሎ ያለውን አቅርብላቸው ብሎ ረግጦ ይሄድ ነበር። እህልመና ይሄድን ይመስል ወንጌሉን ስንነግረው ለመስማት ጆሮውን ያሳክከው የነበረ ሰው በኋላ ግን ደዌ ሲይዘው መልሶ ምን ይላል? አረባካቹ ጥሩልኝ ቄሶቹ አይደለም ይለው እንሄድና ካስከሬን ኑዛዜ እንሰማለን። በህይወቱ ያለ ከነጉልበቱ ከነኃይሉ ከነውበቱ ምን አለ ለእግዚአብሔር ራሱን ቢሰጥ ነው ያው አይደለም? ከተሸነፍክማ ተሸንፋል። ምን አማራጭ አለ? እግዚአብሔርን ግን የመጨረሻው አማራጭ አይደለም ማድረግ ያለብን። ሁልጊዜ እግዚአብሔር ቁጥር አንድ ነው ለኛ። አሁን ግን ምንድነው ምናደርገው? እኛ በራሳችን መንገድ ሄደን ተጉዘን መንገዶች ሁሉ ዝግትግት ሲሉ ገደል ሲሆን ማቋረጫ ድልድይ ሲጠፋ ማንን ወደ ማን እንመጣለን? ወደ እግዚአብሔር። አብዛኛው ቤተክርስቲያንን ከሚከተል ከሚያስቀድስ ምን ከሚ በዚህና በዚህ መስፈርት ተቀምጦ ችግሩን ለማቃለል ወይስ ፍቅር የክርስቶስ ፍቅር ይዞት የሚመጣ ተብሎ ቢቀመጥ የትኛው ነው ሰፊ በር የሚሆን? የትኛው ነው ሰፊው በር? አባባ በር ግን በፍቅር ለሚለው እኔ እንጃ ማን እንደሚያል አይደለም። አብርሃም ለኔና ለናንተ የመንፈሳዊ ህይወት እድገትን ለማሳየት ነው ይሄ ሁሉ የሆነው። ዕብራውያን 5:12 ላይ ይሄንን አይነት ተመሳሳይ ቃል እናያለን። በዛ በድግስ መሃል ሳራ ድንገት ስትመለከት ባሪያይቱ አጋር ከልጇ ጋር ደስ ብሏት ስትጫወት አየቻት። ወዲያውኑ ሳራ ህሊና ውስጥ አንድ ነገር መጣ። አብርሃምን ጠራችውና የባሪያይቱ ልጅ ከልጄ ጋር አይወርስምና ባሪያይቱንና ልጇን አስወጣለች። ስታዩት እኮ እንደው የአብርሃምን ነገር ያሳዝናል። መጀመሪያ ምን ካብላ የሰጠችው ራሷ ናት አይደል? አብርሃም ፍላጎት እንዳልነበረው ወደ አጋር የሚያሳያችሁ ከአንድ ጊዜ በላይ አልደረሰባት። አንድ ጊዜ ሲደርስባት እስማኤል ተጸነሰ፣ በቃ ከዛ በኋላ አልደረሰባት። ነገር ግን ያም ከሆነ በኋላ እንደገና ሳራ አሁን ደግሞ ምን ማንሳት ጀመረ? በፊት በአይኗ ፊት አቃለለችኝ አለች አይደል? በዛ ተሰዳ ነበር፣ ወደ እመቤትሽ ተመለሺ ተባለች። አሁን ደግሞ የመጨረሻውን ቆራጥ ነገር ተናገረች። የባሪያይቱ ልጅ ከኔ ልጅ ጋር አይወርስም። እሷ ምንድነው ጨዋይቱ ናት። እሷ የአብርሃም ሚስት የበባል ብቸኛ መብት ያላት ማን ናት? ሳራ። ያቺኛዋ ብትባልም ቁባት አይደለም ነው ልትባል የምትችለው። ስለዚህ የባሪያይቱ ልጅ ከልጄ ጋር አይወርስምና አስወጣ ልጇንና ባሪያይቱ። አብርሃም ጨነቀው ይላል። ደግሞ አስቡ እስማኤል የሚያጓጓ እድሜ ላይ ደርሷል። የ14 ዓመት ብላቴና ሆኗል። በዛ እድሜ ያ ልጅ ለአባቱ ምን ያህል ያጓጓል? እዛው ብቸኛ ልጅ አለኝ ብሎ ያስብ ለነበረ ሰው አሁን ይሄና ማናቸው የተወለዱ? ይስሐቅ። በቃ እኮ ሌላ የለውም ማለት ነው። አብርሃም ጨነቀው፣ እንዴት ይሻላል ሲል መለኮታዊው ቃል መጣ። የሚስትህን የሳራን ቃል አድምጥ አለው እግዚአብሔር። አሁን እዚህ ላይ እግዚአብሔር ፍርደ ገምድል ሆነ። እስቲ እናንተ ራሳችሁን በአጋር ቦታ ብታደርጉ ለእግዚአብሔር ምን አይነት ምልከታ ይኖራችኋል? የእግዚአብሔርን ፈቃድ እንዲህ ነው መመርመር ያለባችሁ። የሚስትህን የሳራን ቃል ስማና አለ። ባሪያይቱንና ልጇን ከቤት አስወጣችሁ፣ በቃ ስደዳችሁ። ተጨነቀ። አይዞህ አለው እግዚአብሔር። አሁ ከይስሐቅ ጋር እንደመሆን ሁሉ ከእርሱም ጋር ዘርህ ነውና ከእርሱም ጋር እሆናለሁ፣ እርሱንም እባርከዋለሁ፣ እርሱም የ12 ነገዶች አባት ይሆናል፣ ምክንያቱም ያንተ ዘር ነውና። ነገር ግን አሁን ሚስት ሳራ እንደተናገረች አስወጣ። በቃ ምንም ማድረግ አልቻለም አብርሃም። እንዲህ አይነት መለኮታዊ ትእዛዞች ሲመጡ ሳንወድ በግድ መቀበል ግዴታችን። በህይወታችን ውስጥ እንደ ሰይፍ ስለት የሚወጋ መለኮታዊ ትእዛዝ ይመጣል። እንዲህ አይነት ትእዛዞች አብርሃም ተመልከቱ፣ ለመለኮታዊው ፍርድ ለመታዘዝ አሁንም አላመነታም። እሺ ና፣ ምንም ማድረግ አልቻለም። ያን የሚያሳሳ ልጁን ይወርሰኛል ብሎ የሚያስበውን ልጅ ነው ያስወጣው። ግን እግዚአብሔር ይሄ እንደሚመጣ ስለሚያውቅ አስቀድሞ ምንድን ነው ያለው? አብርሃም ከሚስትህ ከሳራ ልጅን እሰጥሃለሁ አይደል ያለው? ከማን? ከሚስትህ ነው ያለው። አሁን እዚህ ላይ እግዚአብሔር ትክክል ነው። በቃ እንደ እርሱ ቃል ሳይሆን እስማኤል የተወለደው እንደ ስጋ ፈቃድ። ስለዚህ የስጋ ፈቃድ ተቆርጦ ይጣል ዘንድ ግድ ነው። የእግዚአብሔር ፈቃድ ይጸና ዘንድ አስወጣ ስደድ ሲለው አብርሃም ይላል በሞተ በዚህ በአቁፋዳ አቁማዳ ታቃላችሁ። በዛ ሙሉ በስልቻ ሙሉ ውሃ ሞልቶ ስንቃቸውን ማሸክሞ ወደ በረሃው ሰደዳቸው ይላል። በቃ እንዲሄዱ አጋርና ህፃኑም ያ እስማኤልም ተያይዘው በምድረ በዳ ተቀበዘበሩ። ያ ከዛ ከይጠጡበት ከነበረው እቃ የነበረው ውሃ አለቀባቸው። ምንም ውሃ ስላልነበረው በምድረ በዳ መካከል ወደቀ። አጋር ሲሞት አለየው ብላ የቀስቱር ወሬ ያህል ርቃ ተቀመጠች ይላል። ያለቀሰች ጮሃ ያለቀሰች የቀስቱር ወሬ ያህል ተቀመጠች። በኋላ እግዚአብሔር መልአክ ተገለጠላት። ያንን ልመናዋን ሰምቶ ወደ ምንጭ ተቆማል። ያንን ምንጭ ስታይ ልጇን ሄዳ አጠጣች፣ ነፍሱን ተመለሰለት። በግብጽ ምድር መሄጃ ባለው ምድረ በዳ ላይ እስማኤል ሀያል ሰው ሆነ ይላል። ከዛ በኋላ 12 ልጆችን ሞልቷል። እዚህ ላይ ትልቅ ነገር ታያላችሁ። ህፃኑ ወድቋል አይደለም? መጮህ አልቻለም፣ መለመን አልቻለም። እዚህ ግን አጋር እናቱ እየጮኸች ነው። የሚገርማችሁ የእግዚአብሔር ቃል ምን እንደሚል የልጁን ጩኸት ሰምቻለሁ የሚለው ግን ልጁ ጮኸ። እግዚአብሔር ስለተናገር አይደለም የሚሰማው፣ ባንናገርም በውስጣችን ያለውን መቃተት ያውቀዋል እግዚአብሔር። ይሄ ነው ትልቁ ምስጢር። አንድም ትልቁ ምስጢር ምንድን ነው? አጋር ሳትሆን እስማኤል የአብርሃም ዘር ነው። ስለዚህ እግዚአብሔር ለአብርሃም ምን ብሎለታል? ምሏል፣ ከእርሱ ጋር መሆናለሁ፣ ታላቅ ህዝብም አደርገዋለሁ ስላለ አሁንም እግዚአብሔር በማን ዘር ላይ ነው እይታው ያለው? በአብርሃም ዘር ላይ እይታው ያለው፣ በአብርሃም ዘር ላይ። ወደ ምንጭ ጠቆማት። አባቶቻችን ምን ይላሉ? ምንጩ የእመቤታችን ውሃው የጌታ ምሳሌ ነው ይላሉ። ከዛ ሲጠጡ አይደል ነፍስ የዘራባቸው? አንድም ይላሉ አባቶች ምንጩ የጌታ ውሃው ደግሞ በእርሱ የተቀበልነው ጸጋ ምሳሌ ነው። እሱ ራሱ ምን ብሏል ስታነቡ? በኢየሩሳሌም ሄዶ ካልተሳሳቱ ዮሐንስ 7 ላይ ይመስለኛል የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ አልተናገረው? ጌታችን ተናግሯል። ስለዚህ አጋርና ልጇ ጠጥተው የዳኑበት ያ ምንጭ የጌታችን ምሳሌ ነው። እኔና እናንተ ሁሉ እንለው የለ እንደ ጽማ ነፍሳትን ሁሉ ያበረደ የነፍሳትን ከጸጋው መጠማት ከጸጋው መራቆት ሁሉ ያበረደ ተጠምተን የነበርነውን የጽድቅ ውሃ ያጠጣን እውነተኛ የህይወት ውሃ ያጠጣን ክርስቶስ አይደለ? ይህንን ነው የሚያመለክተው። ይስሐቅ በአባቱ ቤት በሰላም በእናትና በአባቱ እንክብካቤ ተቀምጧል አይደል? እስማኤል ግን በምድረ በዳ ይቅበዘበዝ የነበረው ከሞተ እንስሳ በተሰራ ቆዳ ውሃ ይዞ ያንኑ እየጠጣ ነው። ያውም ግን አለቀበት አይደል? ለሞትም አደረሰው። አባቶቻችን ሲተረጉሙ የአብርሃም ቤት የአዲስ ኪዳን ምሳሌ ነው ይላሉ። ይስሐቅ በማን ቤት በደስታ ተቀምጧል? በአባትና በእናቱ ቤት ተቀምጧል። የጸጋ እግዚአብሔር በተትረፈረፈባት በቤተ ክርስቲያን ለሚኖሩ ምእመናን ምሳሌ ነው ይስሐቅ። ይሄኛው ግን እስማኤል ከሞተ እንስሳ በተሰራ ቆዳ በተያዘ ውሃ ሲጠጣ እሱም ቆይቶ ምን ሆነ? አለቀ አይደለም? ይህቺ የኦሪት ምሳሌ ናት ይላል። የኦሪት ምሳሌ ነው። በኦሪት ይሰው የነበሩ እንስሳት አይደሉ? ማዳን ችለዋል? አልቻሉም። ስለዚህ ማዳን ስላልቻሉ ወደ ምንጩ ወደ ክርስቶስ አንድ ምንጭ ጥምቀትን ያሳያል። ወደ ጥምቀትን የተመረው ያ ሲሆን ነው ነፍሳቸው የተመለሰው። በሚቀጥለው ጌታ ቢፈቅድ ብንኖርም የምናየው ዘፍጥረት 22 ላይ ያለውን ከባድ ታሪክ ነው። በተቻለ ነገር ዘፍጥረት 22 ላይ ያለውን ስናነሳ የአብርሃምን ታሪክ እንጨርሳለን። እሺ አብርሃም ላይ ብዙ ቆየን አይደል? እግዚአብሔር ስለሚወደው አብርሃም አብርሃም ስንል እኛንም እንዲሰማ ነው ለነ መረዘመባችሁ እንዴ? አብርሃም አረዘመባችሁ። ይቆየን። ወስብሐት ለእግዚአብሔር።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ እናመሰግናለን። በሁሉ ስለ ሁሉ ጌታ ሆይ እናመሰግናለን። በደስታችንም ሆነ በሐዘናችን፣ በማግኘታችንም ሆነ በማጣታችን፣ በጤናችንም ሆነ በህመማችን ወቅት አንተን እንድናስብ አንተን እንድናመሰግን የሚያስችለን ልቦና እንድትሰጠን እንማጸናለን። ቅዱስ አባት ሆይ ሀገራችን ኢትዮጵያን ከጥፋት ህዝቦቿን ከመቅሰፍት እንድትጠብቅልን እንማጸናለን። የተቸገሩትን ሁሉ እንድትረዳልን፣ የታመሙትን ሁሉ እንድትፈውስልን፣ የተፍገመገሙትን ሁሉ እንድትደግፍልን፣ የባዘኑትን ሁሉ እንድትሰበስብልን፣ በስራትና በጽኑ አገዛዝ የተያዙትን ሁሉ ነፃ እንድታወጣልን ጌታ ሆይ እንማጸናለን። ቅዱስ አምላክ ሆይ ከእኛ ተለይተው ወደ አንተ የመጡትን ያመረ ድንግልንና የወልደ ገብርኤልን ነፍስ ሀገሪውትን መንግስተ ሰማያትን ሰጠ በአብርሃም በይስሐቅ በያዕቆብ በወገኖች በወዳጆች አጠገብ እንድታኖርልን እንለምናለን ቅዱስ አባቶይ በእምነት ሆነን የምንለምንህ ልመና እንድትሰማን እናምናለንና ጌታ ሆይ የነዚህን የሁለቱን የወንድማችንን የወልደ ገብርኤልን የተክርስቲያንህን ሲያገለግል እንደኖረ አንተ ታውቃለህ ስራው ባንተ ፊት የተመዘነ እንደሆነ ታውቃለህና ረፍተ ነፍስን እንድትሰጠው ከኛ ተለይታ ወደ አንተ የመጣችም አገልጋይህን አመረ ድንግልን እንዲሁ ረፍተ ነፍስን ሰጠህ ደስ እንድታሰኛቸው ጌታ ሆይ እንማጸናሃለን ምንም ኃጢአተኞች ብንሆን ምንም ደካሞች ብንሆን በስምህ አምነናልና በስምህ ተጠምቀናልና ቅዱስ ስምህን ጠርተን የምንለምንህ ልመና ሁሉ እንድትሰማን እንማጸናሃለን እኛንም በህይወት እንድትጠብቀን ኑሯችንን ህይወታችንን መስመር እንድታስይዝልን ሁልጊዜ የሚታበይ ልቡና አውጥተህ በትህትና የተሰበረ ልቡናን እንድትሰጠን አንተን የሚናፍቅ ህሊና እንድትፈጥርልን በህይወታችን ዘመን ሁሉ አንተን በሚያስደስት ስራ እንድታጸናን ሁሉ እንማጸናሃለን የሰማነውን የተማርነውን ሁሉ በልቦናችን እንድታሳድርብን ለዚህ ለወንድማችንና ለእህታችን ለወልደ ገብርኤልና ለሐመረ ድንግል በስማቸው የቀረበውን ለነዳያን የተመጸወተውን በከርሰ ነዳያን ሆነን እንድትቀበልልን የኃጢአት መደምሰሻ የዲያብሎስ ድንመንሻ የመንግሥተ ሰማያት መውረሻ እንድታደርጋቸው ተስፋ የሰጠህንን ምድር እንድታወርሳቸው እኛንም ደግሞ እነሱ በዛ ሆነው በሚጸልዩት ጸሎት እንድትረዳን እንድትጠብቀን ጌታ ሆይ እንማጸናሃለን ቅዱሳንህን ደስ እንዳሰኛቸው እነሱንም ደስ ታሰኛቸው ዘንድ ስለ ቅዱስ ስምህ ብለን እንለምናሃለን ጌታ ሆይ ይህንን ሁሉ እንለምነ ስለኛ እንዳይጸድቅ አይደለም ስለ ነቢያትና ሐዋርያት ጻድቃንና ሰማዕታት ደናግልና መለኮሳት ብለህ ከሁሉ በላይ ንጽሕት ቅድስት ክብርት ስለሆነች ስለመቤታችን ስለ ቅድስተ ቅዱሳን ድንግል ማርያም ብለህ የምህረት አበጋዝ የቃል ኪዳንህ መልአክ ስለሚሆን ስለ ቅዱስ ሚካኤል መልአከ በስርዓተ ስለሆነ ስለ ቅዱስ ገብርኤል ስለኛ ስለፈሰሰ ደም ስለተቆረሰ ስጋ ስመስርየት ስመመድኃኒት ስለሆነ ኢየሱስ ክርስቶስ ስለሚባለው ስምህ ብለህ ልመናችን ሁሉ እንድትሰማን እንማጸናሃለን ቅዱስ ስምህንም እንዲህ ብለን እንጠራለን አባታችን በሰማያት የምትኖር ይቀደስ
መንግሥትህ ትምጣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ
በደላችንን ይቅር በለን
እኛም የበደሉንን ይቅር በለን አቤቱ ወደ ፈተና አታግባን ከክፉ አድነን መንግሥትህ ትምጣ ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ሐሳብሽ ድንግል ነሽ ሥጋሽም ድንግል ነሽ ያሸናፊ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለየሽ አንቺ የተባረክሽ ነሽ የማኅፀን ፍሬ የተባረከ ጸጋን የተመላሽ ደስ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኚ ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን
ኃጢአትን ፈጽመ ይቅር የምትል ተነሳያንን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው የኔን ባሪያህንና በዚህ ያሉ የወንዶችና የሴቶች አገልጋዮችን ኃጢአት በደላቸውን ሁሉ ፈጽመ ይቅር በል
አሜን
በሐልዮ በነቢብ በገቢር አውቀን ወድፍረት ሳናውቅ በስተት ከልጅነት እስከዚህ ሰዓት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ
አሜን